እሺ፣ የተወደዳችሁ የጌታ ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? ዛሬ ቀኑ እንደ አውሮፓን አቆጣጠር ኦገስት 6 2026 የሐሙስ የማለዳ ፕሮግራማችንን እንጀምራለን። ዛሬ በቃል ዶክተር ጌታሁን ያገለግለናል። በመዝሙረ ቴለምኖት ታገለግለናለች፣ እንዲሁም በጸሎት ጋሽበቅ ያገለግሉናል። ፕሮግራሙ መራውን ዮናስ ነኝ። እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ እያልኩ አሁን ፕሮግራማችንን እንጀምራለን። አጭር ቃለ ምልልስ ጸሎት አድርጌ ፕሮግራሙን እንከፍታለን። እሱም ቃል የወሰድኩት በመዝሙረ ዳዊት ምዕራፍ 5 ከቁጥር 1-8 ያለውን በጌታ ስም አነበዋለሁ። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ ጠብቅሃለሁም። አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ፣ ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስና መቅደስህ እሰግዳለሁ። አቤቱ ጠላቶቼን በጽድቅህ ምራኝ፣ መንገዴን በፊትህ አጥና። እንጸልይ። በዘላለም ፍቅርህ የወደድከን እግዚአብሔር አባትና አምላካችን ሆይ እናመሰግንሃለን። ምሕረት ቸርነትና ጸጋን አብዝተልን ደግሞ አባት በይታችንን ባርከ እግዚአብሔር ሆይ ለዚህ ማለዳ ስላመጣህን ለዚህ ማለዳ ስላነቃህን ክብርና ምስጋና ላንተ። ዘላለም አምላክ እግዚአብሔር ሆይ እጅግ ብዙዎች አሉ አባት ሆይ ይህችን ማለዳ ያላዩ ይህችን ቀን ያላዩ አባት ሆይ እኛ ደግሞ የምሕረት ቀን ስለጨመርክልን የንስሐ ጊዜ ስለጨመርክልን እናመሰግንሃለን። አባትና አምላክ ሆይ ደግሞ ዛሬ በዚህ ማለዳ በፊት ተገኝተን አባት ቃል የምንሰማ መጥተናል። እግዚአብሔር ሆይ እያንዳንዳችን በዚህ ማለዳ ትናገረን ዘንድ ፈቃድ አባትና አምላኬ ሆይ በቃል የሚያገለግሉትን በመዝሙር በጸሎት እንዲሁም ደግሞ መስመር ላይ ገብቶ የሚያዳምጡ ወገኖች ሁሉ ተባረክ ዘንድ ፈቃድ ዘላለም አምላክ እግዚአብሔር ሆይ ይህ በዚህ ሰዓት ደግሞ መገኘት እየፈለጉ ያልተገኙ ወገኖች እጅግ ብዙ አሉ አባት አንተ በያሉበት እግዚአብሔር ሆይ ትረዳቸው፣ እግዚአብሔር ሆይ አግዛቸው ዘንድ ፈቃድ ምሕረት አምላክ ቸርነት አምላክ እናመሰግንሃለን። እንደኛ በደል ኃጢአት፣ ክፋት፣ መተላለፍ ቢሆን አባት ሆይ በፊት መቆም የማንችል ደካሞች ነበር። እናንተ ምሕረት ቸርነት እና ጸጋ አባት ሆይ ወስቶልን ልጅነት ማዕረግ ሰጥተህ በፊት መቆም እንድንችል ስለመዳህን ተባረክ። ዘላለም አምላክ እግዚአብሔር ክብር ለአንተ ይሁን። አባት ሆይ ደግሞ በዚህ ቴሌኮንፈረንስ ታሞ የሚጸለይላቸው ወገኖች አሉ አባት ሁሉን በያሉበት የምታውቅ እግዚአብሔር ሆይ ፍቃድ ቢሆን ደግሞ በምሕረት እጅ ስላሳቸው ዘንድ ፍቃድ ሁሉ ለአንተ ይቻላል እና እናመሰግንሃለን። የተቸገሩትን ትረዳለን አባት፣ ያዘኑትን ወገኖችን ታጽናና ዘንድ ፍቃድ እግዚአብሔር ሆይ ስላረክልን ሁሉ እናመሰግናል። አባት ሆይ ደግሞ በዚህ ሰዓት ልጆቻችንን በፊት እናቀርባለን። አባት ሆይ በረፍት ጊዜያቸው አብረሃቸው ሆነ አባት ሆይ ይህ ትምህርት ጊዜ ደግሞ ተከፍቷል አባት አሁኑ እግዚአብሔር ሆይ በመውጣት መግባታቸው አንተ አብራቸው ትሆን ዘንድ በጓደኛ በቴክኖሎጂ በተለያየ የሚመጣውን የክፉ አሰራር ትይዝላቸው ዘንድ ፈቃድ ከሌላው ጊዜ በተለየ ደግሞ ወደ አንተ የሚጠጉበት ዘመን ይሁን ዘንድ እግዚአብሔር ሆይ ትምህርታቸውን ታግዛቸው ዘንድ ፈቃድ እስከ ሁሉ ክብር አባት ኢትዮጵያ ሀገራችንን በፊት ያቀረቡ እግዚአብሔር ሆይ ደግሞ እዛች ምድር ላይ እንደገና ሌላ ጦርነት አባት ሆይ እየታወጀ ነው። እባክህን አባት ፈቃድ ቢሆን እግዚአብሔር ሆይ የእናቶች ለቅሶ የህፃናት ለቅሶ ይብቃ አባት። ይህን የሚያደርግ እግዚአብሔር ሆይ የክፉ አሰራር ከዛች ምድር ላይ ይወጋ ዘንድ ፈቃድ አባቶች ምድር አስባ እግዚአብሔር ሆይ የጦርነት መቃበል አባት ኖርባቶች ምድር አንተባር ህዝቧን ባርካ አባት አለማችን ሁሉ ሰላም አርጋ እግዚአብሔር ሆይ ስለ ሁሉ እናመሰግንሃል። ሁሉ ይቻልሃል እና ለአንተ እንሰጣለን። ክብር ለአንተ ይሁን። ቀሪ ዘመናችንን ቀሪ ጊዜያችንን ተረከብ። በሁሉ ክብር በልጅ በኢየሱስም አሜን። እሺ ወገኖቼ በድጋሚ እንደምን አደራችሁ እንደምን ዋላችሁ። እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ እያል አሁን ወደ መዝሙር እንሄዳለን። ዛሬ በመዝሙር ታገለግለን እህቴ ለምለም ነች። እንትለምለም ጊዜውን ለአንቺ ይሰጣሉ። ተባረኪ።
እንደምን አደራችሁ።
የታንተሽ
ምስጋና ለአንተ ይገባሃል ለስጦታ ከቀን ወደ ቀን ለምሕረት ምስጋና ይድረስ በየቀኑ ለምትሰጠን ምስጋና ለአንተ ይገባሃል ለስጦታ ከቀን ወደ ቀን ለምሕረት ምስጋና ይድረስ በየቀኑ ይመራኛል ይመራኛል በቃሉ ኃይል ያጽናናኛል በስራዬ በኑሮዬ ምራኝ በጭሆ ጌታዬ በገዛጁ ይመራኛል ተከታዩ ይሆናለሁ በእሱ ምሽ ከተመራው በጨለማ ቦታ ብሄድ በድንገነት ብራመድ በጸጥታ በሞገድ አምላኬ ከኔ አይለይም። ይመራኛል ይመራኛል በገዛ እጁ ይመራኛል ተከታዩ
እናመሰግናለን። አሁን ከዚህ ቀጣይ ወደ ቃል እንሄዳለን። ዛሬ በቃል የሚያገለግለን ዶክተር ጌታሁን ነው። ዶክተር ጌታሁን መስመር ላይ ገብተሃል?
ገብቻለሁ።
እሺ ዶክተር፣ እንዴት አደርክ? ዜና ሰዓት ሁሉ ንትና እግዚአብሔር ፈሰታለሁ። ተባረክ።
አሜን። የእግዚአብሔር ልጆች እንደውም የጌታን ቃል ፍለጋ በእውነት ተነስታችሁ በዚህ ማለዳ ወደ እግዚአብሔር መቅረባችሁ በእውነት እግዚአብሔር ይባርካችሁ ማለት እፈልጋለሁ። እግዚአብሔር ሁላችን ይባርከን። ዛሬ ወደ ሐሳብ የመጣው ሉቃስ ምዕራፍ 16 ቁጥር 10 ላይ ያለውን ሐሳብ ነው። ሉቃስ 16 የመጀመሪያውን ክፍል ከአንድ እስከ 15 እናያለን። ዋና ሐሳብ ወደ ልቤ የመጣው ቁጥር 10 ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስ የሚያምጽ በብዙ ደግሞ አመጸኛ ነው። በብዙ የማይታመን በትልቁ አይታመንም። ከሁሉ በትንሽ ነገር የታመን ከሆን ደግሞ በትልቁም ታማኝ እንሆናለን። ይህን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። በእውነት በትንሹም እንድንታመን እግዚአብሔር ደግሞ ትልቅ ስራ ሲሰጠን በትልቁም ታማኝ እንሆን ዘንድ ዛሬ በትንሹ ታማኝ ሆን የሚለውን እናያለን። እንጸልይ። እግዚአብሔር አባታችን አምላካችን ሆይ በዚህ ማለዳ ደግሞ ቀስቅሰህን ሞት የመሰለውን እንቅልፍ ይሄም የሚያሳየን ትንሣኤ እንዳለ አንተ የዘላለምን ሕይወት እንደሰጠህን የሚያመላክት ነው። እንደገና አንቅተ ደግሞ በውሏችን በረከት በእውነት እንዲበዛልን ዛሬም ጌታ አምላክ ሆይ በትንሹ ታማኝ ሁኖ ስትለን የአንተን ድምፅ እንድትሰማ አንተ ጸጋን አብዛለን። በጌታ ኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስራ ወገኖች ሆይ ብዙ ጊዜ በሰው ዘንድ ብዙ ትልቅ የማይባል እግዚአብሔር ግን ትንሹንም ከፍ ከፍ የሚያደርግ አምላክ ነው። ትልልቅ ዛፎችን በምናይበት ጊዜ እግዚአብሔር ከምንድን ነው የሰራቸው? ከትንንሽ ፍሬዎች። ባህር ዛፍ በሀገራችን በጣም ብዙ ነው፣ ረጅም ሆኖ ያድጋል። ፍሬዋን ያያችሁ እንደሆነ ግን በእውነት በጣም ትንሽ ናት። በጣት ውስጥ የምትይዟት ነገር ነው የሚሆነው። እንደዚሁም ወይራን በሉት ትልልቅ ዛፎችም እንደገና ራሱ እንስሳትን በምናመጣበት ጊዜ አነሳሳቸው ሲጀምሩ በእናት ማህፀን ውስጥ በጣም ጥቂት ሆኖ ነው የሰው ሁሉ ጭምር። እና እግዚአብሔር የታላቅ አምላክ ለእኛንም ሁኔታችን ወደ ጸባያችን በምንመጣበት ጊዜ በትንሹ እንድንታመን መጀመሪያ ያስተምረናል። ከዛ በትልቁ ታማኝ እንድንሆን ይህ የእግዚአብሔር ስራ ነው። የሰውን ሁኔታ ግን ስናይ በቃ መኩራራቱ ምኑም በሰዎች ላይ ትልቅ ነኝ የሚለው ባዶ ውስጡ ባዶ በርሜል አይነት ነው የሚሆነው። እና እስቲ በዚህ ሀሳብ እንግዲህ መድኃኒታችን ኢየሱስ ክርስቶስ የሚያስተምረን ምንድን ነው? ከሉቃስ ምዕራፍ 16 ቁጥር 1 እስከ 15 ያለው እንድናይ ነው ሀሳቤ። እና መጽሐፍ ቅዱስ ያወጣችው በእውነት እግዚአብሔር ስታነቡም እንዲናገራችሁ ጸሎቴ ነው። ሁላችንም ይናገረን። ደግሞ ለደቀ መዛሙርቱ እንዲህ አለ፣ መጋቢ የነበረው አንድ ባለጠጋ ሰው ነበረ። እንግዲህ የስራ ሁሉ አለቃ አስተዳዳሪ ማለት ነው፣ ያው መጋቢ ማለት እዚህ ላይ። በእርሱም ዘንድ ይህ ሰው ያለህን ይበትናል ብለው ከሰሱት። ጠርቶም ይህ የምሰማብህ ምንድን ነው? ወደፊት ለእኔ መጋቢ ልትሆን አትችልምና የመጋቢነትን ሂሳብ አስረክበኝ አለው። እንግዲህ ይሄ በዚህ ሀገር እንደ ማናጀር እንደምንለው ነው፣ የስራው ኃላፊ ነው። ነገር ግን ንብረቱን በትክክል እያደረገ አለም፣ ንብረቱን ይበትናል፣ ታማኝ አይደለም የሚል አይነት አነጋገር ነው የተነገረው። ቁጥር ሶስት መጋቢውም በልቡ ጌታዬ መጋቢነቴን ከእኔ ይወስዳልና ምን ላድርግ? ለመቆፈር ጉልበት የለኝም፣ መለመንም ደግሞ አፍራለሁ። ከመጋቢነቱም ብሻር በቤታቸው እንዲቀበሉኝ የማደርገውን እኔ አውቃለሁ ብሎ አሰበ። ቁጥር አምስት የጌታውንም ባለ ዕዳዎች እያንዳንዳቸውን ጠርቶ የፊተኛውን ለጌታዬ ምን ያክል ዕዳ አለብህ አለው። እንግዲህ ኃላፊ ነው፣ የሚበደሩትን የሚወስዱትን ሁሉ የሚቆጣጠሩ እሱ ነው። እና ያንን ሪፖርት እንግዲህ ለአለቃው እንግዲህ ንጉስም ቢሆን ለንጉሱ፣ ፕሬዚዳንትም ቢሆን ለፕሬዚዳንቱ፣ ኃላፊም ቢሆን የንብረቱም ኃላፊ ጌታ ከሆነ ለጌታው ይናገራል ማለት ነው። እና ታዲያ ባለዕዳዎቹን ከጠራ በኋላ ምንድን ነው ያለብህ? እንግዲህ ዕዳችሁን እስቲ በዝርዝር ተፈራርሞ ምን ብሎ ነው የሚወስዱት እና ስንት ነው ያለብህ ብሎ እሱ ራሱ እንግዲህ ይጠራቸዋል። ይህንንም የሚያደርገው ምንድን ነው እንግዲህ ከስራ በሚባረርበት ጊዜ መለመን አፍራለሁ፣ ምክንያቱም በስልጣን ላይ የቆየ ሰው ነው። ብዙ ሌላዎችም ሲያዝ ሲቆጣጠር ሂድ አንተ ና ወደዚህ እያለ የለመደ ሰው ነው። አሁን እንዴት እነዛን ሰዎች ቁጭ ብሎ መለመን ይችላል? ደግሞ እንዳልቆፍርና መሬቴን ያው አልምቼ እንዳልበላ ደግሞ ጉልበት የለኝም ብሎ ያቀርባል። ስለዚህ የማደርገው ዘደኛ መሆን፣ ወደፊት እንዲቀበሉኝ የማደርገው ነገር እዳቸውን መሻርና መቀነስ ብሎ ነው በልቡ ያሰበው። ስለዚህ እያንዳንዱን ይጠራል። ቁጥር ስድስት እርሱም 100 ማድጋ ዘይት አለ፣ ደብዳቤህን እንካ። እንግዲህ ተመልከቱ፣ የተፈራረሙበትን ማለት ነው አለም ወስዶ ፈጥነ ተቀምጠ 50 ብለህ ጻፍ። ከመቶ እንግዲህ 50። ይሄ እንግዲህ እዳው የሚሻርለት ደግሞ እንዴት ደስ ይለዋል! እንዴት ምን አይነት ይሄ በቃ እንግዲህ የውስጡን አቁም ሊሻር እንደሆነ። ነገር ግን ይሄ ታላቅ በእውነት ምህረትን የሚያደርግ ብሎ እነሱም እንደውም ወደፊትም ስጦታ ምንም የሚያመጡለት ሊረዱትም እንዲችሉት ይህንን እያደረገ ነው። ተመልከቱ እንግዲህ በኋላም ሌላውን አንተስ ስንት ዕዳ አለብህ አለው። እርሱም 100 ጫን ስንዴ፣ እንግዲህ 100 ኩንታል ስንዴ እንደማለት ነው። ደብዳቤን እንካ 80 ብለህ ጻፍ አለው። እንግዲህ አሁን ይህንን ማን ያውቃል? ጌታው ያውቃል። ኃላፊው ባለ ንብረቱ ያውቃል። ቁጥር 8 ጌታውን አመፀኛውን መጋቢ በልባምነት ስላደረገ አመሰገነው። የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸውና፣ እኔ እላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏቸው በእርሱ ወዳጆችን ለራሳችሁ አድርጉ። ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው። ከሁሉም በሚያንስ የሚያምጽ በብዙ ደግሞ አመፀኛ ይሆናል። እንግዲህ ጌታችን ኢየሱስ ክርስቶስ ይህን ምሳሌ የሰጠበት ምን ይመስላችኋል አባባሉ? እና እንግዲህ ይሄ ደግነትን የሚሰራው በማ ንብረት ነው? በማ ገንዘብ ነው? በጌታው ገንዘብ ነው። ይህንን የሚያደርገው ምሕረትን የሚያደርገው እንግዲህ ሁለት ነገር ሊሆን ይችላል። አንደኛ እሺ፣ አሁን ለጌታ ሳስረክብ ኦኬ፣ 100 የወሰደውን 100 መመለስ አለበት። ስለዚህ ብሎ በአመፃ እነዛን ሰዎች የወሰዱትን አንተ እስከ ዛሬ ስላለመጣ 100 ነበረብህ 120 ብሎ 20ውን ለመውሰድ የሚሞክር ሌላ ደግሞ ኃላፊ ገብቷቸዋል ሊኖር ይችላል። ሞር ህዝቡን የሚዘርፈው እና ለራሱ የሚያካብት ምክንያቱም በመወጣበት ጊዜ ብሎ። እዚህ ላይ ግን ይሄ ምንም እንኳን ታማኝ ባይሆንም ምንድን ነው ያደረገው? ለሌሎቹ ምህረትን ሰጠ። እንግዲህ በሰው ሀብት ደግ መሆን ልክ አይደለም። እዚህ ላይ ስናየው ግን ከተቃራኒው ይልቅ ከመዝረፍ ይልቅ አሁን በምናይበት ጊዜ እዳቸውን ሲሽር እናያለን። እንግዲህ እዳቸውን ሲሻር አንደኛ ጌታችን በጣም ልናገለግለው እንፈልጋለን፣ እዳችን ሁሉ ሻረልን የማለትን ሀሳብ፣ እሱንም ደግሞ እንደ ወዳጅነትን የማየት ሀሳብ። ለዚህ ይሆናል እንግዲህ ጌታው አመፀኛውን አገልጋይ አመሰገነ የሚለው አንዱ እሱን እናያለን። እና ታዲያ ከእግዚአብሔር መንግስት ይልቅ የዚህ ዓለም ሰዎች አንዳንዴ ምን ይላሉ አለ፣ አስታዋሽ ናቸው። እንግዲህ አስታዋይነታቸው ራሳቸውን ለሚጠቅም ነገር ብዙ ጊዜ ጌታቸውን ወይም ለራሳቸው ሳይሆን ሌላውን ለሚጠቅም ነገር። እንግዲህ ወዳጆች ወይ ይሄም የሆነው በምድራዊ ሁኔታ መጀመሪያውኑ ይህ ሰው ታማኝ አልነበረም። እንደገና ደግሞ በእውነት ከስራ ከመውጣቱ የበለጠ ደግሞ በምናይበት ጊዜ ለጌታው ታማኝነቱ ደግሞ የባሰ የዘቀጠ እንደሆነ እናያለን። እና ያ ምንድነው በምናይበት ጊዜ መቶ መመለስ ያለበት 50 ብቻ እንዲመለስ ያው የጌታውን ንብረት እንግዲህ ሲያወድም እናያለን። ነገር ግን ጌታው አመሰገነ የሚለው በምናይበት ጊዜ ከመዝረፍ ይልቅ እነዛን ሰዎች ደግሞ በእውነት እዳቸውን መቀነሱ፣ እኔና እናንተ ደግሞ በእግዚአብሔር ፊት በሁሉ እግዚአብሔር የሰጠን ጤንነትን የምንሰራውን ሁሉ እሱን የሰጠን እና በጌታ ፊት ብዙ እዳ አለባቸው፣ በእኛ ፊት እዳ ያለባቸውን ምሕረት ማድረጉ መልካም ነው። ነገር ግን እዚህ ላይ ዋና ትምህርቱ ያ ሳይሆን ዋና ትምህርቱ ምንድን ነው? ከመጀመሪያውኑ እግዚአብሔር በሰጠን ነገሮች እኔና እናንተ በትንሹ ታማኝ መሆን አለብን። ጌታን መፍራት አለብን። ክርስቲያኖች በቃ ኢንቴግሪቲያቸው ሀይ መሆን አለበት። ታማኝነታቸው፣ ሀቀኝነታቸው፣ ቅንነታቸው በእግዚአብሔር ፊት በትንሹም ነገሮች ሀቀኛ ታማኝ መሆን አለባቸው፣ ቅን መሆን አለባቸው። ይህ በሚሆንበት ጊዜ እግዚአብሔር እንደሚለው እንግዲህ በእውነት በትንሹ ከታመናችሁ በትልቁ ደግሞ ይሾማል እግዚአብሔር። በዚህ ምድርም ሳይሆን እንግዲህ እንደሚለው ወገኖቼ ሆይ እኔ ድል ነስቼ በአባቴ ዙፋን እንደተቀመጥኩ ድል የሚነሳ ከእኔ ጋር ይቀመጣል። በዙፋን ላይ መቀመጥ እንግዲህ ትልቅ ስልጣን መውሰድ ነው። በሌላ ቦታም እንደምናየው መክሊት ሰጥቷቸው 5 የነበረው 10 አረገ፣ 2 የነበረው ጥፍ አረገ፣ 4 1 የነበረው ግን ያችን ቀበራል። እና ያም የሚያስተምረን ምንድን ነው? ያንን አባለ አንዱን ወስዳችሁ 10 ላለው ስጡት። እንዴ እሱ እኮ አለው ላለው ይጨመርለታል ያለው ጌታ ይህንን ነው። እና በተለይ የዘላለም ሕይወታችን እርግጠኛ የሚትረፈረፍ እኔና እናንተ ብቻ ሳይሆን የሚሰሙን በአካባቢያችን ያሉት ቤተሰቦቻችን ሁሉ በእግዚአብሔር ፊት በረከትን አግኝቶ ወደ ዘላለም ሕይወት እንዲመጡ እኔና እናንተ ከመጀመሪያው በትንሹ ታማኝ ሁኑ ይላል። በመስሪያ ቤት በምንሄድበት ጊዜ ለምን ዘገየ? አይ እንደዚህ እንትኔ ታሞ ገሌ እንደሆነ ምናምን የሚል ታሪክ ልንፈጥር እንችላለን፣ በቃ አለቆቻችን ለማሳመን። ያ ልክ አይደለም እያለ ነው እዚህ ላይ። በቃ በትንሹም ታማኝ ነው ያለ ጊዜ ማርፈድ እንደማይገባን፣ ስናረፍድ ውሸት መፍጠር እንደሌለብን፣ በጊዜ ተነስተን በጊዜ መገኘት እንደውም እኛ ከሌላው ሕዝብ የላቀ በስራ የደሞዛችን ብቻ ሳይሆን ከደሞዛችን ሊከፍሉን ከሚችሉ በላይ አገልግሎት መስጠት እንዳለብን። ያ በሚሆንበት ጊዜ እንዴ እነዚህ ሰዎች እንዴት ነው በሚሉበት ጊዜ የምንናገረውን ይሰማሉ። የጌታን ቃል በምናካፍልበት ጊዜ የጌታን ቃል ለመስማት ልባቸው ክፍት ይሆናል። እና እዚህ ላይ ጌታ ዛሬ የሚናገረን ወገኖች ሆይ ግን ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ይሆናል። ቁጥር 11 እንግዲያስ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? እንግዲህ የአመፃ ገንዘብ ኬት ነው ያለው? እዚህ ምድር ላይ በኃጢአት የተሞላ የመሳሰሉ ነገሮች። እናንተ ራሳችሁ እንዲህ አልነበራችሁም ይላል ጳውሎስ። በምን ጣዖት አምላኪዎች፣ አመንዝሪያዎች፣ ምን የመሰላችሁ በኃጢአተኞች ነበራችሁ። ዛሬ ግን ክርስቶስን ለበሳችሁ። ክርስቶስን የለበሰ ደግሞ እንግዲህ ያን ሁሉ አመፃ ትቶ የእግዚአብሔርን ታላቅ ሹመት ነፍስን የማዳን ወንጌልን የመስበክ የሰማ ሁሉ ይህን ያደርጋል ይላል። አሁን ስትዘምሩ፣ ስታገለግሉ፣ እንደዚሁ ቃሉን ለማካፈል ስንሮጥ ወገኖቼ ወይ ለሌሎቹም በረከት ለራሳችን በረከት ይሆናል። እና በጥቂቱ የታመነ በእግዚአብሔር መንግስት ላይም ይሾማል። እንግዲህ በዚህ ሀጥ በአመፀኛ ገንዘብ ካልታመናችሁ በእውነተኛው ገንዘብ ማን አደራ ይሰጣችኋል? በሌላ ሰው ገንዘብ ካልታመናችሁ የእናንተ ማን ይሰጣችኋል? እንግዲህ የኛ ብሎ የሚሰጠን መቼ ነው ወገኖች ሆይ? እግዚአብሔር ራሱ እንኩ ብሎ በተለይም የዘላለምን ህይወትን የሚያመላክስ ነው መድኃኒታችን ኢየሱስ ክርስቶስን። ከዛ በኋላ ሞት የለም፣ ለቅሶ የለም፣ መሻር በዚህ ምድር ላይ ግን የኛ አይደለም ሁሉ ነገር። የለበስናት እቺ ስጋ ራሱ ጥለናት ነው የምንሄደው። ያካበት ነው ሀብት። በዓለም ላይ ብዙ ሚሊዮነሮች ቢሊዮነሮች አሉ፣ በጣም ብዙ ሀብት ያካበቱ። ነገር ግን በተጠሩ ጊዜ ሁሉን እርግፍ አድርገው ጥለው በአንዲት አንሶላ ተጠቅልለው ወደ መቃብር ይሄዳሉ። ይህንን ነው ጌታ የሚለው። በዚህ ምድር በአመፃ ያለውን ታማኝ ግን ስንሆን እግዚአብሔር ለዘላለም በሚቆመው መንግስቱ እኔና እናንተንም ይሾመናል፣ የዘላለምን ህይወትን ይሰጠናል። ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ይህንን ነው የሚለው ወገኖች። እንግዲህ ይህንን በሙሉ መድኃኒታችን ኢየሱስ ክርስቶስ ለማስተማር የፈለገው ይሄ ነው። በጥቂቱ የታመነ በብዙ ደግሞ የታመነ ይሆናል በሚልበት ጊዜ እኔና እናንተ ከአሁኑ በዚህ ምድር ገንዘብን ለማካበስ በሚሮጥበት ዘመን በሚያሳፍርበት ዘመን እኔና እናንተን አይናችንን ከምድሩ አንስተን የእግዚአብሔርን መንግስት የሚፈልገውን ማድረግ። ለእግዚአብሔርና ለገንዘብ መገዛት አትችሉ። እግዚአብሔርን መምረጥ ደግሞ የሚገርማችሁ ነገር እግዚአብሔርን ስንመርጥ ያ ገንዘቡም ሌሎቹ ዓለማውያን የሚወዱት ተመልሶ ይመጣል፣ በእኛ ቁጥጥር ስር ይሆናል። ጻድቅን አዮ ይላል ዳዊት። ጎልማሳ ነበርኩ አረጀውም፣ አንድም ቀን ጻድቅ ልጆቹም እህል ሲለምኑ አላየውም ብሎ ይናገራል። ጻድቅ ማለት ምንድን ነው? ልቡን ለእግዚአብሔር የሰጠ ነው። እስቲ ራሳችሁ መስክሩ። በወጣትነታችሁ ለእግዚአብሔር የሰጣችሁ በእውነት ስንት መከራ ወጀብ በላያችሁ በሚመጣበት ጊዜ እነዛ ወጀቦች ያለፉት እንዴት ነው ስትሉ፣ ይህ የእግዚአብሔር ጥበቃ ነው። ይህ የእግዚአብሔር ስጦታ ነው። ለእግዚአብሔር በምንገዛበት ጊዜ፣ የእሱን ፈቃድ በምናደርግበት ጊዜ በትንሹ ነገር ታማኝ እንሆናለን። ቁጥር 14 ገንዘብንም የሚወዱ ፈሪሳውያን ይህ ሁሉ ሰምተው ያፌዙበት ነበረ። እንዲህም አላቸው፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ርኩሰት ነውና። በሰው ፊት ዋው ይሄ እየተባለ የሚደነቅ ነገር፣ በእግዚአብሔር ፊት ግን ጥያቄ ሊኖረው ይችላል። እና ልባቸውን አነበበ ጌታ። አነጋገራቸውን ለብሰው በቃ መልካም የሚመስሉትን ልባቸውን በሚያዩበት ጊዜ ልክ መቃብርን ስታዩ በእብነበረድ ያጌጡ። ስለዚህ ሀገር ብዙ አላየውም፣ ግን በሀገራችን አንዳንዴ በኮሌጅ ትምህርት በነበርኩበት ጊዜ ከጎኑ ቤተ ክርስቲያን ነበር እና በዛ መቃብሮች ነበሩ። ወደ ዮሴፍ መቃብር ቦታ ሄዳችሁ በለቅሶ ምክንያት በዛ በምትገቡበት ጊዜ እብነበረዱ ስንቱ ያጌጣል። በዛ ያጌጡ ውድ ድንጋዮች ውስጥ ግን ምንድን ነው ያለው? የበሰበሰ አጥንት ነው ያለው። ሕይወታችሁ እንደዚህ አይሁን እያለ ነው መድኃኒታችን ኢየሱስ ክርስቶስ። ውስጣችሁ የጠራ የሚሆነው የእግዚአብሔር መንፈስ ስትቀበሉ በትንሹም የታመናችሁ ትሆናላችሁ። ቤት ለልጆቻችሁ በማገልገል ለትዳር ጓደኞቻችሁ በማገልገል በቤተ ክርስቲያን እንደዚህ የእግዚአብሔርን ሰዎች በማገልገል የተለያዩ ጥቂት ነገሮች ራሱ ድሃ ሆኖ ተቸግሮ እባክህ እዚህ አድርሰኝ የሚለውን ሁሉ በትንሹ ስትታመኑ እግዚአብሔር በመልካሙ በትልቁ ይሾማል። ወገኖች እኔና እናንተ በእግዚአብሔር ፊት ታማኝ መሆን አለብን። ትንሽ ምሳሌ የሚሰጠን የዮሐንስ ወንጌል ምዕራፍ 12 ከአራት እስከ ስምንት ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 12ን ከአራት ጀምሮ ነገር ግን ከደቀ መዛሙርቱ አንድ አሳልፎ ሊሰጠው ያለው የስምዖን ልጅ ያስቆርቱ ይሁዳ ይህቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው አለ። ይህንንም የተናገረው ሌባ ስለነበረ ነው እንጂ ለድሆች ተገድሮ ለት አይደለም። ግድ ብሎታለም ለድሆች እና ምን ይላል? ከረጢትም ይዞ በውስጡ የሚገባውን ይወስድ ስለነበረ ነው። ገንዘብ ያዥ ነበር። ከገንዘቡ ምን ያደርግ ነበረ? ትንሽ አንዳንድ ነገር ሲቸግረው ትንሽ ብር እያወጣ ይጠቀም ነበር። ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት። ድሆችስ ሁሉ ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁሉ ጊዜ ከእናንተ ጋር አልኖርም አለ። እንግዲህ ጌታ ይቅር ያላት ማርያም መግደላዊት ውድ በሆነ ከዓመት በላይ ያለውን ደሞዟን ገዝታ ጌታን አከበረች። በዚህ ጊዜ ይሁዳን የሚናገረን ምንድን ነው? ክርስቶስም በኋላ አሳልፎ ሰጠ። ለምን? በትንሹ ያልታመነው በትልቁም ደግሞ ታላቅ ጥፋትን ለዘላለም የእሱ ስም በጥፋት ሲነሳ ይወሳል። የማርያም ደግሞ ለዘላለም ጌታን የምትወደው ወንጌልን ጌታ ክርስቶስ ሲነሳ ለዓለም ሁሉ ያበሰረች የመጀመሪያ ወንጌላዊ እሷ ነበረች። በጥቂቱ ታማኝ ሆነች ክርስቶስን ስትቀበለው፣ ክርስቶስን ስታየው። ይሁዳ ክርስቶስን ሲያየው ግን ያየው የምድርን ንጉሥ ነው፣ የሰማይን ንጉሥ ሆኖ አላየውም። ስለዚህ በምድሩ ከነገሰ እኔ ከዚህ ጋር አብሬ ይህንን የምፈልገውን ገንዘብ እዘርፋለሁ፣ አገኛለሁ። በጣም ጠባብ አመለካከት ወገኖች ሆይ። ስለዚህ እኔና እናንተ ዛሬ ጌታ የሚናገረን ወገኖች ሆይ በጥቂቱ ታመኑ። አዎ በመጽሐፍ ቅዱስ ብዙም ያስደስቱ ታሪኮች አሉ። ዳዊትን በምናይበት ጊዜ በሕፃንነቱ ታማኝ ሆኖ እንግዲህ 8 ልጆች አሉት ኢሴ። ለምን እኔ ብቻ በግ ጠባቂ ሆነ? ለምን እኔ ብቻ ብሎ ማመጽ ይችል ነበር። ነገር ግን የሙዚቃውን መሳሪያ ይዞ እግዚአብሔርን እያመሰገነ የታዘዘውን ሁሉ ይፈጽም ነበር። በጎቹን የተለያዩ ፍየሎችም ሊሆኑ ይችላሉ፣ እረኛ ነበር ይላል። ሰው በሚጠብቅበት ጊዜ ደግሞ በመዝሙር እግዚአብሔርን እያመሰገነ በሁሉ ነገር እግዚአብሔርን እያመሰገነ ሲኖር እግዚአብሔር ደግሞ አልተወም ዳዊትን። ልክ አንበሳ ሲመጣ ይሄ ወጣት ነው፣ ገና 17 ዓመቱ አካባቢ ነው። የጌታ ቃል ምን ይናገራል? እሱ ራሱ ሲመሰክር እግዚአብሔር ከአንበሳ አፍ ከድብ አፍ አውጥቶኛል፣ በጎቹን ሊነጥቁኝ በሚመጡበት ጊዜ ይዤ ገድያቸዋለሁ። ኃይለኛ ወንጫፊ ነበር እና አንበሳው ሊበላው ሲል የሚታየኝ በዛ ወንጭፉ በሚወረውርበት ጊዜ ድንጋዩ አፍ ውስጥ የሚወጣ ከዛ በያዘው መሳሪያ ሁሉ እነዛን ታላላቅ አውሬዎችን ገደለ። በትንሹ ታማኝ ነበር። የቤተሰቡን በእውነት ይንከባከብ፣ ታዛዥ፣ ጠባቂ የነበረ እግዚአብሔር ደግሞ ምን አደረገው? በሕዝቡ ላይ በአገሩ ላይ ሾመ የሕዝቤ ጠባቂ። ጥፋትን ባጠፋ ጊዜ ምን ነው ተረኝነት አንስቼ እዚህ አድርጌ ዳዊት ያ በልቡ ሆኖ የመድኃኒታችን ኢየሱስ ክርስቶስ ተምሳሌት ሆኖ መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ ማን ይሉስ ነበር? እነሆ ጌታ የዳዊት ልጅ። ዮሴፍን ተመልከቱ ወገኖች ሆይ። ወንድሞቹ አርዶ ሲበሉ ምን ሲሉ፣ እሱ ግን ታማኝ ነበር። ይሄ ልክ አለ የምታደርጉት? አባታችንና እናታችን ማወቅ አለባችሁ ይሄን። ታማኝ በሆኑ ጠሉት። ጭራሽም ህልም በማየቱ ጠሉት፣ አሳልፎ ሸጡት። ነገር ግን ዮሴፍ በትንሹ የታመነ ነበር። ባሪያ ሆኖ ሲያደርጉት በትንሹ በዛ ባሪያነት በሚሰራበት ታማኝ ሲሆን እግዚአብሔር እሱ የነካውን እጅ ሁሉ ተባረከ። ከዛ ምን አደረገው? ባሪያ ተብሎ የተሾመ ሰውዬ በዛ ቆጢፋር በቤቱ ሁሉ ላይ ሾመው። በቃ በቤት ውስጥ ያለው ያለ እኔ ማንም የሚያውቅ የለም፣ ንብረቱን እንኳን የት እንዳለ እስኪረሳ ድረስ። 10 ዓመት አገለገለ። 10 ዓመት ቆየ። በአስሩ ዓመት ከመቶ እጥፍ በላይ ጠላት ያንን ደግሞ አይቶ ሊያጠምደው ሞከረ። ና ከኔ ጋር መንዝር፣ በእግዚአብሔር ፊት ይህን እንዴት አጸያፊ ያደርጋሉ? ታማኝ ሆነ። በዛ በማይታይ በጥቂቱ የምድሩን ነገር ናቀ። እሱም ዋና የክርስቶስ ተምሳሊት ሆነ። ወገኖች ሆይ ዮሴፍ በዛ ብር እንደተሸጠ መድኃኒታችን ኢየሱስ ክርስቶስ ተሸጠ። ነገር ግን ዮሴፍ ታማኝ እንደሆነ መድኃኒታችን ኢየሱስ ክርስቶስም ባለው ሁሉ ላይ ታማኝ ሆኖ ከስም ሁሉ በላይ ያለውን ስም እኔና እናንተም በምድር ላይ ያለውን ሕዝብ ሁሉ ዕዳ ከፍሎ የዘላለም ሕይወትን አለበሰን። ወገኖች ሆይ ይህ ነው የእግዚአብሔር መንገድ። ስለዚህ ዛሬ ጌታ ለእኔና ለእናንተም የሚናገረን በትንሹ የታመነ በትልቁ ይታመናል። ስለዚህ እግዚአብሔር በሁሉ እንድንታመን ጸጋውን ያብዛልን። ወገኖች ሆይ በጥቂቷ ምንም የመዋሸት ወይም በቃ እንትን የሚወዳለን ነገር ከአፋችን ከአእምሯችን እንዲወጣ እግዚአብሔርን ከፍ ከፍ እንድናደርግ በስራችን ታማኝ እንድንሆን እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። አጭር ጸሎት ላድርግ። እግዚአብሔር አባታችን አምላካችን ሆይ፣ አዎ ብዙ ሰዎች ምሳሌያችን ሆነዋል። ከሁሉ በላይ ምሳሌያችን መድኃኒታችን ኢየሱስ ክርስቶስ ነው። ከሁሉ በላይ ጌታችንና አለቃችን አስተማሪያችን እሱ ነው። እሱ ንጉሥ ሆኖ ሳለ፣ ጌታ ሆኖ ሳለ፣ አምላክ ሆኖ ሳለ ራሱን ዝቅ አድርጎ በዚህ ምድር ባለው በትንሹ ነገር ታማኝ በመሆኑ አንተም ከስም ሁሉ በላይ ያለውን ስም ሰጠው። እሱም ዛሬ ሲናገረን ጌታ አምላክ ሆይ እኔ ድል እንደነሳው በተሰጠው ነገር ሁሉ ድል እንደነሳ ከአባቴ ዙፋን እንደተቀመጥኩ በዙፋን ይቀመጣል ያለውን ታላቅ ማዕረግ ሰጥቶናል። ጌታ አምላክ ሆይ ይህ እንድናደርግ አንተ ጸጋን አብዛለን። በዚህ ቦታ ያሉትን የሚመሩትን ሁሉ አንተ ባርክ። ጌታ አምላክ ሆይ አገራችን አንተ አስብ። ይሄን የዓለም ጦርነት ኪሳራ የሚያመጣውን በእውነት የሚያስጨንቀውን ሁሉ እንድታቆምልን የሀገራችንም ደግሞ ያለ በእውነት የሰውን ነፍስ ለማጥፋት ጠላት ሴጣን የሚሯሯጠውን ጌታ አምላክ ሆይ ጠላት ሴጣንን ጸጥ አርክ። የሚጠቀማቸውንም ሰዎች ጌታ አምላክ ሆይ ወደ ወንጌል መስማት አንተ አምጣቸው፣ እባክህ ለውጣቸው። ጌታ አባት ሆይ አፍቃሪ አምላክ የምኖርበትንም ሀገር አንተ ባርክልን። በመካከላችን የታመሙ አሉ። በሞት ጌታ አምላክ ሆይ ወዳጆቻቸውን ያጧሉ። ያዘኑትን ልቦች አጽናናልን። ጌታ አምላክ ሆይ አባታችንና አምላካችን በቤታችን በረከትን በተለያየ መንገድም ስለሞላ ልጆቻችን አንዳንዶቹ በትምህርት ጨርሶ የተመረቁ አባት ሆይ በረከት ሁሉ ስላበዛልን ተመስገን። የአንዳንድ ልጆቻችን ደግሞ አልማርም ብሎ ራሳቸውን ለማግለል የሚሞክሩም አሉ። ጌታ አምላክ ሆይ ይሄ ለእነሱ ይበጃል ብለን ነው እዚህ ሀገር የመጣ ነው። ይህ ኦፖርቹኒቲ ሀገር ነው። ይህንን እድላቸውንም እንዳይንቁ ልጆቻችንም ቀስቅስልን። በመንፈስ ቅዱስ ሙላቸው። ጌታ አምላክ ሆይ አንተን የመፈለግ ልብ ስጣቸው። አፍቃሪ አምላክ ሆይ ስለሰማን ተመስገን። የታመሙትን አድንልን፣ የተቸገሩትን ጌታ አምላክ ይርዳልን። በነገር ሁሉ ክብር መምጫ ቅርብ ነው። እንግዲህ አንተ እንደታመንክ ታማኞች አድርገን በጌታ ኢየሱስ ክርስቶስ ስም አሜን።
አሜን። ጌታ አብዝቶ ይባርክ። ስለመጣልን ቃል ጌታ እጅግ አድርጌ አመሰግናለሁ። ሰማነ ምን እንደበችል ሁላችንም እግዚአብሔር አምላክ ይርዳን። አሁንም ከዚህ ቀጣይ ጤና ብለን በመዝሙር ታገለግለናለች። የትምህርት ለምለም ጊዜውን ለአንቺ እሰጣለሁ።
እግዚአብሔር የተባረከውን ስለመታሙ ቃል ታማኝ ሆነን እንገኝ። እግዚአብሔር ይርዳን። ሰሚዎች ብቻ ሳይሆን አድራጊዎች አድርገን የምዘምረው መዝሙር ወንድሜ ታማኝ ሁን፣ ኢየሱስ ይመጣል። ከዛሬ የጠበቅነው በቅርብ ወደ ቤታችን እንገባለን፣ የድል መዝሙር ልንዘምር የሚለውን ዘምራለሁ። ወንድሜ ታማኝ ሁን፣ ኢየሱስ ይመጣል። እስከ ዛሬ የጠበቅነው በቅርብ ወደ ቤታችን እንገባለን፣ የድል መዝሙር ልንዘምር። ወንድሜ ታማኝ ሁን፣ አትጠራጠር። ያሳየን ፍቅር ታላቅ ነው፣ ለዚህ ፍቅሩ ፍጹም ወደር የለውም። እኛን ሊያድነን ለሞተ ወንድሜ ታማኝ ሁን፣ ዋጋ እንድታገኝ ለአንተ የተዘጋጀው ታማኞች ያንን ክብር ሊቀበሉ እረፍትም ሊሰጣቸው ነው። ወንድሜ ታማኝ ሁን፣ ብዙ አትቆይም። በስቃይና በድካም የድካም ጊዜ እያለፈ ነው፣ ለዚያ ቀን አሁን ተዘጋጅ። ወንድሜ ታማኝ ሁን፣ በቅርብ ይመጣል። የምድራችን ታላቅ ንጉሥ ትዕግስትም ይኑር እሱ እስኪመጣ፣ ዋጋህንም ታገኛለ። ወንድሜ ታማኝ ሁን፣ ጊዜው ተቃርቧል። ዋጋ የምትያይበት ከጌታ ጋር ሁን፣ ምንጊዜም ቢሆን ዋጋህን እንድትቀበል። ወንድሜ ታማኝ ሁን፣ ዋጋ እንድታገኝ ለአንተ የተዘጋጀው ታማኞች ያንን ክብር ሊቀበሉ እረፍትም ሊሰጣቸው ነው። ወንድሜ ታማኝ ሁን፣ ብዙን አትቆይም። በስቃይና በድካም የድካም ጊዜን እያለፈ ነው፣ ለዚያ ቀን አሁን ተዘጋጅ። አሜን። እግዚአብሔር
አብሮን አሜን። ስለ ዝማሬው እግዚአብሔር ስም የተመሰገነ ይሁን። ቴለምን ተባረክ። ስለ ዝማሬው አሁን ወደ መጨረሻው እየደረስን ነው። አሁን ማስታወቂያ ጸሎት አደራ ማስታወቂያ እናገርና ወደ ጸሎት እንሄዳለን። ሁሌ እንደምንለው የሻሎም ዓለም አቀፍ ቴሌኮንፈረንስ በቀን ሶስት ጊዜ ሳምንቱ በሙሉ ይተላለፋል። እንደ ኢስተርን አቆጣጠር የማለዳው ፕሮግራም የሚጀምረው ከስድስት ሰዓት እስከ ሰባት ሰዓት የቀትሮ ከአስራ ሁለት ሰዓት እስከ አንድ ሰዓት እንዲሁም በምሽት ከስምንት ሰዓት እስከ አስር ሰዓት በየዕለቱ ፕሮግራም አለን። ቅዳሜ ከሰዓት ፕሮግራሙ የሚጀምረው አስራ ሁለት ሰዓት ሳይሆን አስር ሰዓት ከአርባ አምስት ነው። እንዲሁም ወሩ በገባ የመጀመሪያ እሁድ ጾምና የጸሎት ፕሮግራም አለን። እነዚህ ሁሉ እየገባችሁ እንድታገለግሉ እንዲሁም እንድትባረኩ ስንናደፋፍራለን። ስለ ሁሉ እግዚአብሔር ስም ተመሰገነ ይሁን። አሁን ወደ ጸሎት እንሄዳለን። በጸሎት ጋሽ በቄ ያገለግለናል። ጋሽ በቄ አለ
አለሁኝ።
እሺ ጋሽ በቄ ተባረክ።
ሰማ ያለህልን ሩ እግዚአብሔር ያለ ንጉስ እናመሰግንሃለን። ጌታ ሆይ ዛሬ አዲስ ቀን ሊሶስ አድረን እድሜ ጨመርክልን ለንስሐ አባታችን፣ ህይወት ዘመናችን ተሸከሙ ከን እስከ ዛሬ እያከበርንህ አምላኬ ጌታዬ፣ በዚህን ጠዋት በወንድሜ በዶክተር ጌታሁን በኩል የመጣልኝ የህይወት ቃል እያከበርንህ እሱንም ቤተሰቦቹ ልጆቹም ህይወቱም እንድትባረክ እንድጠብቀው ለምን አለውኝ። የራስንም ፕሮግራም በመክፈት ሩንድን ሰማ ጌታ ሆይ ላደረገን ውለታን ሁሉ እያከበርኩን ቤትና ቤተሰቦች ልጆቹ ቤት ጀምሯል መሰላ ውሎ እንዲገቡ እንድጠብቅለት ባለቤቱን ለምለምኝ ቤትና ቤተሰቦች ሁሉ ህይወቱ ሁሉ እንድጠብቅ ቤቴ ለምለምንም እኔ አምላክ መጽናት የምታገለግልህ ፍሬንም በማገልገልም በመዝሙር የምታገለግል ህይወቷንም ጤናውንም አላማውን ሁሉ አትጠብቅ ሁላችንም ጠብቅ። እኔም ጋር ሆን ምናልባት ከዛሬ ሌላ እንገናኝ ይሆናል። እግዚአብሔር አምላክ እያከበርኩ ሰማይ ግን እንገናኝ አቀት በደላችንን ይቅር በለን በመጣ ጊዜ ሁላችን በመንግስት አስበን አቀት እንድንጠላ እንድንጠየፈው ፈቃድ ብቻ እንድናደርግ አንፈልግ። ምርጫችን አንተ ብቻ ሆንልን። በዚህ ባለቀው ዘመን በንስሐ በመታመን ጉዟችን እንድንቀጥል ማጎረምን ህይወት ጠብቀን እስራኤል ልጆች ማጎረምንም በምድረ በዳ እንደቀሩ እኛን ደግሞ በማጎረምንም እንዳንጠፋ ባለማመን ደግሞ እንዳንጠፋ እስከሞት ደግሞ እንድታመንብህ አንተ እርዳል። አጥራችን በደላችን ጌታው ያልተናዘዝነው አጥራት እርም የሆነ ነገር ሁሉ ህይወታችን ንቅል አውጣለን። አዲስ ልብ ፍጠርልን። እና መስቆሳችን አዲስ በፊት ማጣደን ቅዱስ መንፈስን አትሰልብን ጌታ። የመንፈስ ፍሬዎች አልብሰን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ የዋህ ራስ መግዛትንም የመንፈስ ፍሬዎችን አልብሰን የስጋ ስራዎችን ከውስጣችን ከአይምሯችን ነቅል አውጣለን። ዛሬ በሰላም አውለን ለስራ መንቀት እንጠብቅ፣ ትምህርት ቤት የመሄድ እንጠብቅ፣ መጠታችን ሁሉ ይቅር በለን ጌታ ሆይ። ዘመኑ እንድንዋጅ ከእንቅልፋችን እንድነቃ ንስሐ እንድንገባ ራችን እንድናይ ምን ጉለት እንዳለብን አውቀን ንስሐ እንድንገባ አንተ እርዳን። በመጣ ጊዜ ሁላችን መመትታስ እንግዲህ ሀገራችን ኢትዮጵያን እስከዛሬ ጠብቃል ጌታ፣ አሁን ጠብቃል። ሰይጣን ደግሞ ቀድመ በሀገራችን ላይ አሁን ደግሞ እሳት ለማስነሳት ጦርነት መቆስቆስ ላይ ነው ያለው። እነዚያ የተነሱት በሙሉ ወደ ልቡ ናቸው መልሳቸው፣ ይቅር በላቸው። የተነሳ ሁሉ የኛ ኢትዮጵያ ሀገራችን ዙሪያን የእሳት ቀጥቀጥላ እንደጠብቅልን ድብቅ ጦር አስቀምጥ፣ የሚቃወሙት የሚያዝልን ሀገራችን ጠብቅልን። መሪዎችን አንተ ጠብቅ፣ ህዝባችን አንተ ጠብቅ። በዓለም ዙሪያ ያለ እሳት መበርድን የታሞታል ብዙ ወንድም እህቶቻችን አንተ ፈውስልን። ያዘኑት ማጽናናልን፣ የወደቁት ማንሳልን፣ የሚሹ ሁሉ ያገኙ። ቤታችን ጠብቅ፣ ትዳራችን ጠብቅ፣ ልጆቻችን ጠብቅ። ትመጣለህ በቅርብ እኛ ጌታ። ስትመጣ እኛም ድነን ሌሎችን አድነን ቤተሰቦቻችን ይዘን በደስታና በልልታ ተቀብለንህ ያዘጋጀው የክብር ምንት ሁላችን ወራሽ እንድንሆን አንተ እርዳን። አጠር በደላችን ይቅር በለን በሰላም አውለን ግባችን የሁላችን መጨረሻችን ደግሞ ሰማይ ይሆን። ስለ ሰማይ ተባረክ። ቅዱስ በሆነ ልየ በመድኃኒታችን በጌታ በኢየሱስ ክርስቶስ ስም አሜን
አሜን አሜን። ጋሽ በቄ ተባረክ። እንግዲህ ጋሽ በቄ እንዳለው ወደ ኢትዮጵያ ይሄዳል አሁን የፊታችን ሰኞ። ሁላችንም በጸሎት እናስበው በእውነት እንዳንተ ያለ አባት ስላለን እንዳንተ ያለ አገልጋይ ስላለን እግዚአብሔርን እጅግ አድርገን እናመሰግናለን። በሄድክበት ሁሉ ሰላም በረከት እንዲሆንልህ በጸሎታችን እናስባለን። ባለበት ሆነ እንደምታገለግለን እምነት አለን። ስለ ሁሉ እግዚአብሔርን ችግር እያመሰግናለሁ። እንግዲህ በቃ ጥሩ ፕሮግራም እስክንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። ደህና ዋሉልኝ።